ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ካመሻችሁ ከሚቀርቡላችሁ ጉዳዮች መካከል
አይኔ በፈተንኩበት አከባቢ ላይ ለምሳሌ እንደውም ሰርግ በሚያስል መንገድ የቁረጃ እንትኖች ነበሩ፣ ተግባራት ነበሩ፣ አይኔ ያወጡ ስርቆቶች ነበሩ። ከፈታኞች ጋር መጣላት፣ መደባደብ፣ መጨቃጨቅ ነበሩ።
ከዚህ ቀደም በየክላስ ፈተና አመራሩ ራሱ ያዞረ ይሰጥ ነበር።
በዚህ ሰሞን ኢትዮጵያን ወጣቶች ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃቸውን ሀገራዊ ፈተና ወስደዋል። ቀደም ባለው ጊዜ የተማሪዎችን አስተያየት ሰምተናል። ዛሬ ምሽት ደግሞ ከፈታኝ መምህራን ጋር ያደረግነው ቆይታ አለ፣ ቆየት ብሎ ይሰማል። በሌላ ጉዳይ ደግሞ
አዝላ ተመዳኒት ያ መዳኒት ግን ሙሉ ለሙሉ ያስችላል ማለት አይደለም። በልብ ችግሩ ምክንያት የመጣውን የልብ ጫና የሚቀንስ ወይም ደግሞ የሚያግዝ ስለዚህ ዋናው ችግሩ እቃዎቹ ናቸው። በዛ አማካኝነት በጣም ብዙ ጻናፈን አጣናል።
በግል የደረሰባትን የጤና እክል ለሌሎች ማስተማር ያደረገችውን ሲስተር አክሊለ በቀለን ሰማናት። ሙሉ ጉዳዩ እንዲሁ በምሽቱ ይደመጣል። እኒና ሌሎች ጉዳዮች የተጠናቀሩበትን የምሽቱን ስርጭት ሀብታሙ ይመራለው። ኤልያስ አስማረ ደግሞ የምስልና የድምጽ ምህንድስናውን ይከውናል። አስቀድመን ከወጣቶች ጋር ያደረግነው ውይይት ይሰማል። ወደዚያው እናምራ። ሁለት ዓመታትን ሊሞላ ጥቂት ቀናት ብቻ የቀሩት የሰሜን ኢትዮጵያ ግጭት የተነሳ ብዙ ንጹሃን ዜጎች ህይወታቸው አልፏል፣ ተፈናቅለዋል፣ እንዲሁም ቤት ንብረታቸውን እስከ ማጣትም ደርሰዋል። ጦርነቱ ካስከተለው ሰብአዊ ቀውስ በተጨማሪ በምጣኔ ሀብቱ ላይ እጅግ ብዙ ጫናዎችን ያመጣ ሲሆን ከ60 በመቶ በላይ የሚሆን ህዝቧ ወጣት በሆነባት ኢትዮጵያ ወጣቶችም የዚህ ተግዳሮት ተጠቂዎች ሆነዋል። ይህ ችግር ተቀርፎ ሀገሪቱ ወደ ቀደመ ሰላሟ ትመለስ ዘንድ የኢትዮጵያ መንግስትና የትግራይ ኃይሎች ለመጀመሪያ ጊዜ አፍሪካ ህብረት መር ለሆነ የሰላም ድርድር ደቡብ አፍሪካ ከሰሞኑ ተገናኝተዋል፣ ውይይትም ጀምረዋል። ለመሆኑ ወጣቶች ከዚህ ድርድር ምን ይጠብቃሉ ስትል ኤደን ገረመው ከተወሰኑት ጋር ተጫውታለች። በመቀጠል ይሰማል።
በጣም ነው የማመሰግነው ሁለታችሁንም ስላገኘኋችሁ ደስ ብሎኛል። በየተራ ራሳችሁን አስተዋውቁልኝ። በቅድሚያ ከማኑኤል ጀምራለሁ። አማኑኤል ሙሉ ስምህን፣ ሰራተኛ ተማሪ መሆንህን፣ ከየት አካባቢ እንደሆነ አስተዋውቅልኝ።
እሺ፣ አማኑኤል ልጉሴ ይባላለሁ። ከምዕራብ ሸዋ ዞን አምቦ ከተማ የ12ኛ ክፍል ተማሪ ነኝ።
በጣም አመሰግናለሁ አማኑኤል። ሁለተኛው እንግዳዬ ደግሞ ክብሮም ነው። ክብሮም፣ እስቲ ራስን አስተዋውቅልኝ።
አመሰግናለሁ። ስሜ ክብሮም ተክላ ይባላለሁ። ከምዕራብ ትምህርት ቤት ነው የምደውለው። የ12ኛ ክፍል ተማሪ ነው ማለት ነው። አሁን ያለው ከአዲስ አበባ ነው።
እሺ ክብሮም፣ በጣም አመሰግናለሁ። እሺ፣ እንዳለው ሙሉ ስምህን ከየት አካባቢ እንደሆን ካስተዋውቀልኝ።
እንዳለው ሙሉ ቀን ይዛቅ ባህር ዳር ሰባታኝ የባህር ዳር ኳስ ተጫዋች።
የባህር ዳር ኳስ ተጫዋች ወጣት ነህ። እሺ እሺ፣ እንዳለው ሁሉንም በጣም አመሰግናለሁ። እንግዲህ ባለፈው 2 ዓመት ጊዜ ውስጥ ኢትዮጵያ በጦርነት ውስጥ አሳልፋለች። በሰሜን ኢትዮጵያ ያለው ጦርነት ብዙ ክልሎችን ተሳትፈውበታል። አማራም፣ ትግራይ፣ አፋርም ብዙ ክልሎችም የፌዴራል መንግስቱም የተካፈሉበት ጦርነት ነው። የውጭ አካላትም ትልቅ ተጽዕኖ ወይም ደግሞ ያሳረፉበት ጦርነት ነው እና ይሄ ጦርነት በእናንተ ህይወት ላይ በቀጥታም ይሁን በተዘዋዋሪ ያሳደረው ጫና ምንድን ነው? ወይም በሀገራችን ላይ ያሳድሯል የምትሉት ጫና ምንድን ነው? ከአማኑኤል ቅድሚያ ጀምራለሁ።
ያው እንግዲህ እንደ ግለሰብ ሰዋ የመጀመሪያ ሰርቶሚጣሉ ጫና ጦርነት ጥሪ ይደረግልናል ወጣቶች ነው
አመሰግናለሁ።
ያው ፖለቲካ ተንታኝ አይደለም፣ ግን ካየሁት ነገር ካየሁት አንጻር ያው ጦርነት ስሙ ጦርነት ነው። ከምንም ሌላ መብረር ያስፈልገውም እና ያየ ነው ዲስትራክሽን። እስካሁን ሰው ነው ያልከው፣ ምንም የተገኘ ነገር የለም እና በጣም ዘግናኝ። አሁን በቀጥታ በተዘዋዋሪ ምንጣ በተዘዋዋሪ የተጎዳ ያለም አሁን ማንኛውም የትግራይ ተወላጅ በቀጥታ የተጎዳው ምክንያቱ ከእናት ተለይቶ ከአባት አስቢው እና ከእናት ተለይቶ ሸልጅሽ ተለይተሽ ማሳለፍም ሲታጣ ታስሪው ምንኛ ቀላማ ነው። ምንም በቃ በተዛዋሪ የሚባል እንትን የለውም። በቃ በጣም ተጎድተናልኛ አልቻለን። በቃ አሁን ስለ ፖለቲካ ምን አሉ ያገባ ነው ግን መረበን። አሁን በቃ ህዝቡ ምንም ክሳት የለውም እኮ ነገራችን ላይ እንዳለ አሁን የኢትዮጵያ ህዝብ ሙሉ በሳይኮሎጂ ተጎድቷል። በኢኮኖሚ ብቻ አይደለም አሁን የተጎዳው፣ ከኢኮኖሚ በላይ በሳይኮሎጂ የተጎዳው ለመረዘም በጣም ብዙ አመት ይፈጅበታል። እንጣም በጣም ነው የሚደብረው። አሁን እኔ እንዲህ መግለጽ ራሱ አልችልም። በዚህ በተቆላጠፈ አንደበት አማርኛ እንደዚህ የእኔ ስሜት ነው የኢትዮጵያ ስሜት መግለጽ አልችልም። በጣም ነው የሚያስጠላው። በቃ ለምሳሌ በራሴ ዝም በእኔ አንደበት አይቼ እንትን ትንሽ የሆነ ማጻናበት ሰዓት ከማዘርሽ ጋር ከአባትሽ ከወንድምሽ ከጎበጥሽ ጋር ያሳለፍሽው ሰዓት እሱም ክል ስልሽ አምስት ቁጥር ጽፋለ ብለሽ ሶስት ቁጥር ጽፋለሽ ታታስሉ በቃ ወን ወደ ክሪዝነስ ትቀይራለሽ። በራ እና በጣም ነው የሚያስጠላው። እንደዚህ በአለም ለጋን ሳይኮ የተጎዳ ህዝብ አለ ብዬ አላስብም። የኔ ብቻ አይደለም ነገራችን፣ ብዙ ሰው አለ። የትግራይ ተወላጅ ብቻ ማለት በቃ እንደ ተፈቅቷል እንዳለ ይሄ መጀመሪያ ወይ በጣም የባሰ ነው እንጂ የትግራይ እንዳለ ሀገሪቱ እንደዚህ ነው ያለው። እኛ ከመጸለይ ከማልቀስ አልፈ ምን ማድረግ አልቻለን። በቃ ለእነሱ ግን በጣም ቀላል ነበር መፍትሄው። ቀላል የሆነ ዲስከዛር የሚፈቱ ነገር ነው። እነሱ እንደዚህ እየቻለ ግን ተሰቃየ። በቃ ህዝብ አልተቻለ ምንም አልቻለውም ጊዜው በጣም እና በጣም ነው የሚያስጠላው።
እሺ እንዳለው እንግዲህ አሁን ባለፈው ሁለት አመት ውስጥ ኢትዮጵያ ውስጥ ጦርነት ነበር። በተለይ ደግሞ አንተ ባለህበት በአማራ ክልል ከትግራይ ከአፋር ጋር አንድ ላይ አጎራባች ከሆኑ ክልሎች ጋር ጦርነት አለ እና ይሄ ነገር በቀጥታ የሚሆን በተዘዋዋሪ ያሳደረብህ ተጽዕኖ አለ ወይ?
አለ። ያሳደረብን ከኑሮ ውድነት ጀምሮና ትራንስፖርት ከልክ በያል ማለት አሁን እንደፈለግሽ ትንቀሳቀሽ ብትመር ዋጉ ጨምሯል። ማለት አሁን በፊት ሶስት ትንቀሳቀሻለሽ፣ አሁን ትንስር ልጅ እንኳ አምስር ነው የምትከፍ ማለት በባህር ዳር 35 ከሆነ 10 ብር የምከፍሉ ግማሽ ልጅ ደግሞ ወርጋችን 10 ብር የምከፍሉ ይኸው ማለት የስራ አጥነት አለ። ፈርፈዝን በቃ የተጎድ የሚመስል የስራ አጥነት አለ። ይኸው መንግስት ደግሞ ይኸው ማለት ሀሳብ ብንሰጥም የሚቀበልን የለም። ከቀበላችሁ
ማለት ምን አይነት ሀሳብ ስትሰጡ ነው የማይቀበሏችሁ?
ልንደራጅ እንኳን ተብሎ ማለት ወጣቱ ሲነሳሳ አስታማ እንኳን ለመቀበል እንኳን ፍላጎት የላቸው።
ለምንድን ነው ይሄ የሆነው?
ማለት ብዙ ጊዜ ወደ ጦር እንዲ የሚመስል በስራትነት ወደ ጦር እንዲገባ አሁን አብዛኛው ላይ በቃ በስራትነት አማካኝነት ከኑሮ ከመክበሩ የተነሳ ወጣቶች ይዟል ወንድሞቻችን አልቋል። በቃ ይሉ ዛ ትምህርት ላይ ስነሳ ደግሞ ማለት ጓደኞች ዩኒቨርሲቲ ብዙ ይገባሉ፣ ግን በወቅታዊ ችግር ወደ ኦሮሚያ ሸድ በቃ ይተጓጉራሉ። በሀገሪቱ ቀውስ ምክንያት መሄድ አልቻሉ። ማለት ድህነት የተጠበቀ ስላልሆነ በፈለጋቸው በደረሳቸው ዩኒቨርሲቲ መሄድ አልቻሉ። ከዛ አልፎ ደግሞ ምንም መስራት አልቻሉ። ይህን ደግሞ ወይ መቀየር ቢኖርበት እናስብ ነበረ፣ ግን ምን መፍትሄ የለውም።
አማኑኤል አመሰግናለሁ።
የስነ ልቦና ጫና አለው፣ የጦርነት ቅስቀሳ አለው ብለሃል እና እስቲ ያለውን ነገር ትንሽ አንተም እንደ ክብሮም ከቻልክ ተምብታጋራኝ።
ስነ ልቦና ጫና አለ ያልኩበት ምክንያት ያው እንግዲህ ታያለሽ፣ ሚዲያ የሚያወራው ስለ ጦርነት ነው፣ ብትወጪ ብትሰሚ ወሬ ስለ ጦርነት ነው። እንግዲህ ልጅ ክብሮን ሲናገረው ነበር ጦርነት ምንም አጥበጣጠር የለው ምታሚ ሞት ነው ከጓደኛ ሰጎን ውስጥ የለው። እኔ ደግሞ ያው በጣም ይጠማሻል እንደ አንድ ሰው በየትምህርት ቤቱ የሚሄደው ቢያንስ እድሜ ያደረሰ ልጆች ናቸው ወደ ጦርነቱ እየሄዱ ያሉት፣ በዛም በዚህም በኩል የምናየው ነገር ማለት ነው። ይሄ ደግሞ እንደ ሰው በሰውኛ ኖርማል ብታስብ ደግሞ በጣም ነው ይሰማሽ። በዚህ ወቅት ተልፎና ሊጫና ለምለው ያው ትሰምራለሽ። አሁን እኛ ሶሻል ሚዲያ ለምንከታተል በብዛት ሀገር ትወራለች እንባላለን እና ያው ደግሞ ያለ ነው የምታየው ነገር ነው። እንዳንድ ወጣት በዚህ ሰዓት በምትኖሪበት እንትን ሀገር ትወራለች ሲባል አንቺ ወጣት ነሽ የሀገር ፍቅር ስሜት አለ በዚህ አይነት ስሜት ያው ትሄጃለሽ ለመሄድም መነሳሳቱ ይኖራል። ጓደኛሽ ከአንቺ ጋር ሲሆን እንግዲህ አንቺም ጫናዋ ይጠፋል ብዬ አላስብም። በዛ በኩል ነው።
ክብሩም አንተ ከቤተሰብ ጋር ነው የምትኖረው? ቤተሰቦች ትግራይ ናቸው? ትንሽ ምናልባት ሬዲዮ ላይ ለሚሰማ ሰው ለአድማጭ ግልጽ እንዲሆን በምን አይነት ሁኔታ ነው ያለኸው?
ያው እንዳለ ፋሚሊ እዛ ናቸው። እኔ ከእህቴ ጋር ብቻ ነው የምኖረው። እዚህ ጋር ያለችኝ እህቴ ነች። የእናቴ የማንም የእናቴ ክሰሰብ የማንም የሪላቲቭ ድምፅ ከሰማው አንድ አመት ከአራት ወር ሆኖኛል። ድምፅ ብቻ ማለት ነው፣ በአካል ብዙ ነው። እና እዚህ ጋር ከእህቴ ጋር ነው የምኖረው። አሁን ኑሮው እንትን ነው በቃ። ለምሳሌ የሆነ ነገር ስታይባት እያለቀ እንትን ትላለች፣ ታስቸግረኛለች በጣም ትራስካለሽ ኔ ማጥራት አልቻልኩም ፍላጎት አለኝ ማጥራት አሁን ያ 12 ተፈታይ ነኝ ብላ በገባው የሆነ የማስተር ስዕል የሆነ የፋሚሊ ስዕል ባይሽ ቁጥር አልተፈለሰ ምሳሌ እዚ አጥታልኩም እንደ ሌላ አባባሎችንም እንደዚህ በቃ ጨርሳ አልቀሳ ካልከ እንተካለሽ በጣም ማማ አፈልም በቃ እዚ መባበር አልፈልግምና እንዳለ ሪላቲቭ እዛ ነው ያለው አሁን ጥሩ ነው መጣው መከራከያ ለመከረ ዘን ነበር ነው
እሺ እንዳለው አሁን ለምሳሌ ጦርነት መቼም አለ ሲባል ያስፈራልም ያደክማልም ይሰለቻልም እና ከዚህ ከዛ አቋያ ያንተም ይሆን የጓደኞች ስሜት ምን ይመስላል?
ይሄ አዎ ይሄ ሁሉም ተውቆር ባለቀብልማል አላማ እንኳን ግን እንኳን የለው በተፈጠረው ማለት ዳለቀ እንደታገር ምናምን በቃ እንድትራ ነው ታይ እንደምን ነው ወከማር ያበቃ ካለ ታገርናት ይሰራ ምናምን ነው በቃ ይሄ
ተስፋ በመቁረጥ ማለት ነው
አዎ ተስፋ በመቁረጥ በቃ እንደዚህ ነው
እሺ በጣም ነው ማመሰግነው አሁን ታዲያ እንግዲህ በደቡብ አፍሪካ ድርድር እየተካሄደ ነው ተጀምሯል እየተባለ ነው የፌደራል መንግስት የትግራይ ኃይሎችም አንድ ላይ በመሆን ጣይ ሰላም ለማምጣት ብዙ ጊዜ እንግዲህ እንደዚህ አይነት ድርድሮች አዋቂዎች ረጅም አመት በፖለቲካ የቆዩ ሰዎች መራሮች ናቸው የሚሳተፉበትና ወጣቱን በተመለከተ በቀጣይ መቼም ሀገር የምትረከቡት እናንተ ናችሁና ምን መደረግ አለበት ትላለህ? እንዳለው
አሁን ባለበት ድርጅት ስምምነት ኖሮ ደስ ይለኛል። ምክንያቱም በምንም በማቆም ማለት በስሜት ብዙ ወጣቶች እየገቡ ያለው እንቸዝም ባላው ግን ማለት ነው። ማለት ድርጅቱ ጥሩ ይሆን ቢደራደሩ ደስ ይለኛል። እንደራሽ አንተ አገር ሰላም ስትሆን የተሻለ ነገር መፍጠር የምንችለው ይገጠለ ወጣቱ ማለት አሁን ተስፋ መቁረጥ ላይ ነው። አንበርቴን ስምምነት ኖሮ ብቻ ነገር ወጣት ፖለቲካል ነገር ይሄዳል ይያስባል ማለት ስምምነቱ መልካም ነው ይልማ ሳይሆን ዘረኝነት ተስፋፋ እንደም በነሱ ተፋር ለምቶ ይተፋፋው ስለዚህ ስምምነቱ ለኔ መልካም ነው።
ስለዚህ አሁን ምን ትጠብቃለህ? እንደው መልእክት አስተላልፈላቸው ለነዚህ መሪዎች ብትባል ምን ትላለህ?
የተሻገረ ድርድር ስምምነቱ ይቻል እንደው ፈልጋለሁ ወጣቱን ይበቃናል አሁን ወደ ስራን ተሰማራት አለብን ስምምነቱ መልካም ነው።
እሺ እሺ እንዳልክ በጣም ነው ማመሰግነው። ወደ አማኑኤልም መለስ።
እሺ ያው ከሰላማዊቱ የምጠብቀው ሰላምን ነው። ታይቱ መጀመሪያ ወደ ግጭቱ ሳይገባ በሰላም ወደ መፈታት ይቻላል ነው በጣም ደስተኛ ነበር። የሁሉም ሰው ደስተኛ ይመስለኛል። አሁንም ደግሞ ከድርድሩ በኋላ ሰላምን ማጠን ቢችሉ ያው ሁለታቸውም በመሃላቸው ለወንግት ሲሆን የሁሉም ጉዳት ቢያዩ እና ሰላም ቢሆን ለሰላም ቅድሚያ ቢሰጡ በጣም ደስተኛ ነኝ።
እንደው ጥቂት ነገር አንተ ካለህበት አካባቢ ደግሞ ስለ ኑሮ ውድነት ወጣቶች ስላለባቸው ስራ ማጣት ገልጸህልኝ ቢሆን ደስ ይለኛል። ከዛ ጋር ያይዘህ ምን አይነት መፍትሄ ሊመጣ ይችላል? እስቲ ያየኸውን የታዘብከውን ነገር ንገረኝ አማኑኤል።
እንግዲህ እኔ ባለሁበት አካባቢ ብዙም ባይባል በመካከለኛ ሀገራችን ክፍል ስላለው ብዙም እንትን ያለ አይመስለኝም። ግን ያው ጫናዎች አሉ። አሁን በጦርነት የምትመራ ሀገር የኢኮኖሚ ጫና ይኖራታል። ለልማት መዋል የሚገባትን ባጀት ለመሳሪያ ግዢ ሲሆን ያው ብዙ ነገሮች ይቀየራሉ። ኢኮኖሚ ጫና ይመጣል እና ነገር ትንሽ ረገብ ቢል ያው ህዝቡ እንደ ወጣቱ ብቻ ሳይሆን እንደ ህዝቡ የሚታወቀው ነው ትልቅ የኑሮ አገርሽ በጣም ኢትዮጵያ ውስጥ ያ ነገር የሚቀረፍ ይመስለኛል። በመንግስትም በዛም በኩል ድርሻ አላቸው። ግን የሁለቱ ድርሻ መሆን የሚኖርበት ህዝቡን በአማከለ በኩል ቢሆን ይሄ ድርድር መጀመሪያ ብዙ ጊዜ የሚታየው ካለፈ በኋላ ለራስ ጥቅም ይሆናል ብዙ ነገሮች የሚደረጉት። ከዛ አልፎ ለህዝቡ ቅድሚያ ቢሰጡ ህዝቡ ምን ይፈልጋል፣ ህዝቡ ምን ብናደርግ ተቀባይነት ይኖረናል፣ ምን ብናደርግ ነው ህዝቡን የምንጠቅመው ብሎ ለህዝቡ ቅድሚያ ቢሰጡ ለሰላም ቅድሚያ ቢሰጡ እላለሁ።
እሺ እሺ ክብሮም ወደ አንተ ልምጣ። አንተ እንግዲህ በቀጥታ በዚህ ጦርነት ውስጥ የተቸገርክ ሰው ነህ፣ ጉዳት የደረሰብህ ሰው ነህና እንግዲህ ይሄ በጣም ታሪካዊ ውይይትም ነው። ምንድነው እሱ ከዚህ ሰላም ውይይት የምትጠብቀው?
ወይና ከባድ ነው። ስንቴ ተጠብቀና ስንቴ ተሰበር መሰለሽ? አሁን ትቻለሁ ለምን መሰለሽ? የሆነ ነገር ሙሉ በሙሉ ኤክስፔክት አደረገውና ሙሉ በሙሉ ሳይሆን ሲቀርም የሆነ የምትሰማሽ ነገር አለ አይደል? የሆነ ፊሊንግ አለ። ብዙ ጊዜ ድርድር ትብሏል ያው ልባችን እየመጣ በደስታ ነበርም ተጠብቀው ግን የለም እስከሆነ ባለ ብዙ ጊዜ እስከ 3 ጊዜ ምናምን ድምጽ ነበር እንደገና ከሽፋል አሁን ራሱ የለም። በቃ ወደ ነገቲቭ እንትን ይያለ ሽፍት አድርጋለሁ ነው። ምክንያቱም አሁን ሙሉ በሙሉ ይካሄዳል ብዬ ሳሰብኩት ድርድር ማለት ነው። ከዛ በኋላ ያለው ውጤት ነገቲቭ ከሆነ ያው በጣም መጥፎ ስሜት የሚሰማኝ አሁን ያለ አማራጭ አሁን እርግጠኛ አይደለሁም። በቃ ይካሄዳል ብዬ አላስብም። ድርድር ይሳካል ብዬ አላስብም። ካየነው ኤክስፐሪንስ ከሶስት እንትን ካየነው አንጻር የለም። ይሄ ደግሞ ባለፈው ይሄ ነበረ በማይሆን እንትን ሎጂስቲክስ ምናምን ብለው ቀሩ። እዚህ ጋር ምኝቴ ነው እንጂ ማስቀመጥ የሚችለው እንደዚህ ያደረጋል ብዬ ሙሉ በሙሉ እንትን ማድረግ አልችልም። ሁሉም ህዝብ ካለ እኮ ነው ሀገር ያለው። ምን አለ ህዝቡ ቢሰሙት ትንሽ ቢረዱት። ህዝቡ ምንም ክፋት የለውም። ምን እንደው አንዳንድ ነው በቃ ምንም ክፋት የለውም። አንድ አይነት ነው ኢትዮጵያ ህዝብ ደግሞ። ስለዚህ ምን አለ በተወሰነ በፓርሻል ቢያደርጉት ህዝቡ ምን ችግር አለ? ምንድን ነው ህዝብ ከሌለ እኮ የለም ችግራችን። ደግሞ አሁን እኮ በቃ ተጎድተናል። በዚህም በአመራሮች የሚሰጡን አስተያየት ምናምን በዛ እየተበላን ነው። እና ሰላም ቢመጣ ለማንም የሚበጅ ነው። መግለጽ አያስፈልግም። ቢመጣ ነው በቃ እሱንም እየታቸው ሰላም ይመጣና እኛም ወለጃችን የኢትዮጵያ ህዝብ እንደ ከአሁን በፊት ነበረው አብሮ ቢቀጥል ኑሮ እንዲቀጥል ነው ምለ ለኢትዮጵያ ህዝብ ማሳለፍ መለገ በመጨረሻ ላይ በዚህ በጦርነት የተጎዳ ህዝባችን ለየት ሚመንትሜን ምንደው ያለ ብቻ በዚህ የተጎዳ በጦርነት የተጎዳ ህዝብ በጸሎት እናስበው። መጨረሻ ላይ ከሁሉ በላይ እግዚአብሔር ነው እና በጸሎት እናስበው። ለራሳችን ለመጸለይ ብለን የምንጠቀምበት ጊዜ ትንሽ ኮንትረ ስለ ህዝቡ ብንጸልይ ትንሽ እግዚአብሔር መልካም ነው እና ይሰማናል ብዬ አስባለሁ። ሰላም ለሀገራችን፣ ሰላም ለህዝባችን። አመሰግናለሁ።
እሺ እንግዶቼ፣ አማኑኤል ንጉሴ ከአምቦ፣ ክብሮም ተክላይ የትግራይ ተወላጅ ከአዲስ አበባ፣ እንዲሁም ደግሞ እንዳለው ሙሉቀን ከባህር ዳር ከአሜሪካ ድምጽ ጋር ለነበራችሁ ቆይታና እንዲሁም ደግሞ ሀሳባችሁን ስላጋራችሁን አመሰግናለሁ። ወጣቶችና የኢትዮጵያ የሰላም ድርድርን በተመለከተ የጀመርነው ውይይት እዚህ ላይ ተጠናቋል። ከአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
ደንገረሙና እንግዶቹን በጅጉና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስላላችሁ ደግሞ በጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር ከሰሞኑ ኢትዮጵያውያን የ12ኛ ክፍል ተማሪዎች ወደ ከፍተኛ ትምህርት ምዕራፍ የሚያሸጋግራቸውን ሀገር አቀፍ ፈተና ወስደዋል። ከዚህ ቀደም ከነበሩት ሁሉ የተለየ ሂደት ስለነበረው የፈተና አሰጣጥ ከዚህ ቀደም በነበሩ ዝግጅቶቻችን ከተማሪዎች ጋር መወያየታችን ይታወሳል። ዛሬ ግን በሺዎች የሚቆጠሩ ተማሪዎችን ይፈትኑ ከነበሩ መምህራን መካከል የተወሰኑትን አስተያየትና ሐሳብ እንሰማለን። ዮናታን ዘብዲዮስ ነው ያናገራቸው።
ከመስከረም 30 ቀን 2015 ዓ.ም ጀምሮ በሁለት ዙር ለመጀመሪያ ጊዜ በዩኒቨርሲቲዎች ቅጥር ግቢ ውስጥ ሲሰጥ ቆየው የ12ኛ ክፍል ፈተና የተጠናቀቀው ባለፈው ሳምንት ጥቅምት 11 2015 ዓ.ም ነበር። ለሁለቱም ዙር ፈተናዎች ታዲያ በሺዎች የሚቆጠሩ መምህራን ከሚያስተምሩበት አካባቢ ወደ ሌሎች ክልሎችና አካባቢዎች እንዲንቀሳቀሱ ተደርጓል። በሚያስተምሩባቸው ወይም በሚኖርባቸው አካባቢዎች የተመደቡ ፈታኞችም አልነበሩም። የአሜሪካ ድምጽ ያነጋገራቸው እነዚህ ፈታኝ መምህራን ተሞክሯቸውን አጋርቷል። ከባህር ዳር ዩኒቨርሲቲ ወደ ወለጋ ዩኒቨርሲቲ ተላኩት አስተከስተደ መሰል ፈተናው በዚህ መልኩ መሰጠቱ ያስገኛል ያሉትን ጥቅም አብራርቷል።
በጠቅላላው አንደኛ መኮራረጅን ለማስቆም ከሆነ ድረስ እና የተሄደበት እንግዲህ በመንግስት ደረጃ በጀት ተበጅቶ የራሱ በጀት ተበጅቶለት መንግስትንም ያው እንዳለወቅ እንትን በኢኮኖሚ በምን ጫና ውስጥ ሊከፍ የሚችል ሁኔታ መሰራቱ የትምህርት ኳሊቲን እና የመኮራረጅን ኮፒንግን ማስቀረት ነው። ስለዚህ ለወደፊት እሱ ደግሞ ጥሩ ዜጋ ለማውጣት ትልቅ አስተዋጽኦ አለው ማለት ነው።
ከሐዋሳ ዩኒቨርሲቲ ወደ ባህር ዳር ዩኒቨርሲቲ በፈታኝነት የተንቀሳቀሱት የቋንቋና የስነ ጽሁፍ መምህሩ አቶ ዘመዱ ደምስስ አዲሱ አሰራር ትውልድ የማዳን እርምጃ ነው ብሏል።
በእኔ እይታ በዚህ ተሞክሮ ውስጥ ማለፉ በጣም መልካም ነው። ቀደም ሲል እንዳልኩት ለተማሪዎቹ በትክክል ወዴት እንደሚሄዱ እንዲያውቁ እድል ይሰጣል። ሁለተኛ ነገር ደግሞ አቅም ያለው ተማሪ እንዲያልፍ ሞሮቨር ግን ዋናው ታሳቢ የተደረገው ነገር ኩረጃን መቀነስ ነው። በኩረጃ የሚያልፍ ተማሪ ራሱን በገዛ መዶሻው እየናደ የሚያፈርስ ትውልድ ነው እና እሱ ላይ ጥንቃቄ ካልተደረገ ነገ እኔ እናንተን ይተካሉ የሚባለው ትውልዶች ምናልባትም እንግዲህ በተገቢው መጠን ሳይተኩን ይቀሩና በአካዳሚክ እውቀት በጣም ትልቅ ክፍተት ይፈጠራል። እስካሁን ያለው ሲታይ ምናልባት ስንጥቅ ሊመስል ይችላል፣ ጥቃቅን ሊጠገን የሚችሉ ነው። በዚሁ ከቀጠለ ግን ያ ልዩነት ሸለቆ የሆነ አንድ ከተቸገርን በትምህርት ጉዳይ የተቸገረ ሀገር ደግሞ ምንም ቢፈጠር ማንኛውንም ችግር በቀላሉ ሊደፍን ስለማይችል እነዚህ ነገሮች ለመቆጣጠር የተጀመረው አጋጣሚ የተኬደበት መንገድ እንደኔ ግምት በጣም መልካም ነው ባይ ነኝ።
ኩረጃና የፈተና ስርቆትን ለማስቀረት ተጀመረው ሙከራ የትምህርት ጥራትን ለማረጋገጥ ብቻኛው መንገድ አይደለም ይላሉ አቶ ዘመዱም።
ሌሎች መንገዶች አሉ። ለምሳሌ ከታች ተማሪዎች ሲመጡ ምን አይነት ዕውቀት ነው ይዘው የሚመጡት? እነዛን እስከ 12ኛ ክፍል የሚማሯቸውን ዕውቀቶችስ በትክክል በማስረጃና በመረጃ ተደግፈ ተዘግባራዊ ልምምድ ያደርጋሉ ወይ ተማሪዎች? ለዛ የሚያበቃቸው የላብራቶሪና የላይብረሪ መሞከሪያ ቤቶች አላቸው ወይ? በቂ የንባብ ጊዜ አላቸው ወይ? እዛ በየሃይ ስኩል በተለይ በገጠር አካባቢ ያሉ ተማሪዎች በምን ያህል ርቀት ነው ትምህርት ቤት የሚቀርብላቸው? በምን ያህል ርቀት ውስጥ ነው የሚማሩት? ሲማሩስ እንደ አንድ ተማሪ በቂ የሆነ ነገር ሊኖራቸው ይችላል ወይ? ለምሳሌ በኑሯቸው የተጨቆኑ ልጆች፣ ርቀት ሄደው የሚማሩ ተማሪዎች አሉ። ከቤተሰቦቻቸው በሚፈልጉት ወይም በሚጠበቀው መንገድ አንድ ተማሪ ሊኖረው በሚችለው መንገድ የአልባስ፣ የምግብ፣ የትራንስፖርት አቅርቦት ላይኖረው ይችላል። እነዚህ ሁሉ ተደምረው ነው። ከዛ ባሻገር ግን መምህርስ ምን ይመስላል? አኗኗሩ እንዴት ነው? እንደ ልፋቱ፣ እንደ ትጋቱ፣ እንደሚሰራው ስራ አቻ የሚከፈለው ጥቅማ ጥቅም ያገኛል? በኑሮው ደስተኛ ነው ወይ? ምክንያቱም የትምህርት ስርዓት አብዛኛውን ጊዜ የሚገለጠው መምህሩ በኖረበት የኑሮ አውድ የሚለካ ነው። መምህሩ ደስተኛ ካልሆነ፣ ኑሮ የተስተካከለ ካልሆነ፣ እነኚህ ሁሉ ተደምረው በአንድ የትምህርት ስርዓት ውስጥ ወይም በአንድ ዘመን የትምህርት ስርዓት ውስጥ የሚገለጡ ጠቅላላ ድምሮች ሆነው ሊታዩ ስለሚችል በመጀመሪያ ደረጃ እነዚህ ነገሮች የተሻለ ነገር አግኝተው ወደሚፈለገው እንደሚመጡ መቻላቸውን ማረጋገጥ በትክክል ያስፈልጋል። እነዚህ ባልሆኑበት ሁኔታ ክፍተት አይኖርም ብሎ መገመት እና የመግቢያውን ፈተና ብቻ በዩኒቨርሲቲ ውስጥ ማዘጋጀት ለታሰበው ነገር ያበቃል ብሎ መገመት የዋህነት ይመስለኛል። በትምህርት ስርዓት ውስጥም የተረዳነው ነገር ይህንን ነው።
አዲሱ የመፈተኛ መንገድ ተስፋ የሚጣልበት ነው ያሉት ደግሞ ከሐዋሳ ዩኒቨርሲቲ ወደ ደብረ ማርቆስ ዩኒቨርሲቲ የተመደቡት ዶክተር ተሾመ መንገሻ ናቸው።
አንደኛ ፈታኝ መምህራንን በምናይበት ጊዜ ሀገራዊ ጥሪው እንደደረሳቸው በገዛ ፈቃድ ተመዝግበው በተለያዩ የሀገሪቱ ክፍል በደረሳቸው ጣ መሰረት ምንም ሳመነቱ ሄደዋል። በተለይም መምህራኑ አበል እንኳን አልተቀበሉም። ሌላ ምንም ጥቅማ ጥቅም ሳይቀበሉ ለዚህ ጥሪ በራሳቸው ገንዘብ ከዚህ ድሮ በተረፈው ትኬት ቆርጠው ወጪያቸውን የድሮሶ መልስ ሁሉ እንትን ብለው ይህንን አገራዊ ግዴታ ተወጥተዋል። ይሄ ተነሳሽነት አንድ ተስፋ ነው።
ዶክተር ተሾመና አቶ ዘመዱ እነሱ በተመደቡባቸው የፈተና ጣቢያዎች አንዳንድ ተማሪዎች በራሳቸው ከመስራት ይልቅ የመረበሽ አዝማሚያ እንደታየባቸውም ገልጿል።
አሁን ያደረግነው የሙከራ ነው። በዚህ መካከል የሚበላሹ ነገሮች አሉ። ለምሳሌ እናስቆማለን የተባለው ኩረጃ እኔ በፈተንኩበት አካባቢ ላይ ለምሳሌ እንደውም ሰርግ በሚመስል መንገድ የኩረጃ እንትኖች ነበሩ፣ ተግባራት ነበሩ፣ አይን ያወጡ ስርቆቶች ነበሩ። ከፈታኞች ጋር መጣላት፣ መደባደብ፣ መጨቃጨቅ ነበሩ፣ መሰዳደብ ነበሩ፣ አንዳንድ አላስፈላጊ ሰጣ ገባዎች ነበሩ እኔ በፈተንኩባቸው አካባቢዎች። በእርግጥ እነዛ ነገሮች በሚመለከታቸው አካልና በፈታኞች በጸጥታ ኃይልም ትብብር ሪፖርት ተደርጎ እንግዲህ የሆነ እርምጃ ይወሰድና ማስተካከያ ይደረግበታል የሚል እምነት አለኝ።
በወለጋ ዩኒቨርሲቲ የነበራቸው ቆይታም ወደ አካባቢው ከመሄዳቸው በፊት ከሰሙት ጋር ስነጣጠር የተለየ ሆኖ እንዳገኙት የባህር ዳር ዩኒቨርሲቲው አቶ ተከስተ ተናግሯል።
እኛ ስንሄድ እንግዲህ ሲጀምር የሞት ቀጠና ወደሆነ አካባቢ እንደሄድን ነው ያሰብነው የነበረ። ምክንያቱም የሚወራው ነገር መጥፎ ነው። ኦልሞስት እንመለስ አንመለስ እንኳን አናውቀው ታፈን እንችላለን ምናምን ብዙ ነገር እንትን ነበረን። ግን እዛ ሄደን ከገባን በኋላ ያየነው ከዚህ ተቃራኒ ነው። ምክንያቱም እኔ ከባህር ዳር መሄድ እነሱንም ስጠይቃቸው በተቃራኒ ስለ ባህር ዳር የሚሰሙት ነገር በፍጹም ባህር ዳር ላይ የሌለ ነገር አሁን ወለ ይሄ ነገር የሚወርጠው የህብረተሰቡ ድርጊት ተደርጎ ነው ግን አይደለም።
ዘንድሮም ለመጀመሪያ ጊዜ ተጀምሮ አዲስ የፈተና ስርዓት ተጠናክሮ እንዲቀጥል ዶክተር ተሾመ ጠይቋል።
አመራሩ ራሱ ለተማሪዎች ፈተና ይሰጥ ነበር ነው የተባለው። አመራሩ ከዚህ ቀደም በየክላስ ፈተና አመራሩ ራሱ እያዞረ ይሰጥ ነበር፣ ያስኮርጅ ነበር። ለፈታኞች የተወሰነ ጥቅማ ጥቅም በመስጠት በቃ እንደዚሁ ተማሪዎች እንዲኮረጁ ይደረግ እንደነበረ ከቀደም ፈታኞች 78 ጊዜ 9 ጊዜ ከፈተኑ ሰዎች ሰምቻለሁ። እና ይሄ ነገር ሊቀጥል ይገባዋል። ምክንያቱም የዚህ አገር ተረካቢ አሁን ነጥሮ ካልወጣ እውቀት ይዞ ካልወጣ ማነው ወደፊት የሚያክመን? ማነው አገሪቱን የሚረከበው?
ትምህርት ሚኒስቴር ፈተናውን ለማስፈጸም በ130 የመፈተኛ ማዕከላት ፈታኞችን ጨምሮ ከ32000 በላይ የሰው ኃይል አሰማርቷል። በተለያዩ ምክንያቶች የተፈጠሩ የውሎ አበል፣ የመጓጓዣና የመስተንግዶ ችግሮች እንደነበሩ የገለጡ ፈታኝ መምህራን በቀጣይ እንዲስተካከልም ጠይቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ከ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ አክለ በቀለ የልብ ችግር እንዳለባት ይታወቀው ገና የስድስት ወር ጨቅላ ህፃን እያለች ነበር። እድሜዋ 2 አመት ከ8 ወር ሲደርስ የልብ ችግሯ እየከፋ በመሄዱ የዛሬ 19 አመት በኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከል እገዛ በውጭ ሀገር የቀዶ ህክምና ተደርጎላታል። በዚህ ጤንነቷ ሊስተካከል ችሏል። አክለ ትምህርቷን ከጨረሰች በኋላ ትኩረቷን ወደ ልብ ህክምና በማድረግ በዚህ ዘርፍ በጤና ባለሙያነት እያገለገለች ሌሎችንም እያገዘች ትገኛለች። ከአክሊለ ጋር ገብረ ሚካኤል ገብረ መድህን አጭር ቆይታ አድርጓል። በመቀጠል ይቀርባል።
አመሰግናለሁ አክሊል። እስኪ ራስሽን አስተዋውቂን።
እሺ፣ ማክብራችን ስለመጣችሁ አመሰግናለሁ። አክሊል እባላለሁ። በኢትዮጵያ ልብ ህሙማን ህፃናት መርጃ ማዕከል ውስጥ የማገለግል ነርስ ነኝ።
የልብ ታማሚ ነሽ እና ምን ታስታውሻለሽ? ወደኋላ መለስ ብለሽ እንዴት ነበር ሁኔታው?
በተለምዶ የተፈጥሮ የልብ ችግሮች ከሚባሉት የህፃናት ኮመን ከሚባሉ ችግሮች ውስጥ ወይም ደግሞ ኮንጀኒታል ሀርት ዲፌክት የምንላቸው አሉ። ከእነሱ መካከል 2 ነበሩ እኔ ላይ የተገኙት የነበረው እና እነሱን ያው በነበረው ጊዜ እዚህ በእኛ ጋር ሴታፕም ሆነ በተማረ ሰው ኃይል ማኔጅ መደረግ የማይችሉ ነበሩ። ስለዚህ ያው በኢትዮጵያ ልብ ህሙማን ህፃናት መርጃ ማዕከል አማካኝነት ያኔ አሁንም ያው ያቋቋሙት ምስራቸው ናቸው በዶክተር በላይ አበጋዝ እርዳታ አማካኝነት እንዲሁም ይዛን በሄደችው ነርስ አማካኝነት ልታከምና ሰርጂካል ኢንተርቬንሽን ተደርጎልኝ አግኝቼ ህክምና አግኝቼ በሙሉ ጤንነት ላይ እገኛለሁ። ያው ክትትል ያስፈልጋል፣ ክትትል አደርጋለሁ።
መቼ ነው ይሄ የሆነው? የስንት አመት ልጅ ያለሽ ነው የልብ ህመም እንዳለብሽ የታወቀው?
ኖርማሊ እነዚህ ስትወለድ ጀምሮ የሚኖሩ ህመሞች ናቸው። ግን ያው ከስድስት ወር ጀምሮ ያው ወደ በኋላ እናነሳዋለን ምልክቶቹ እየባሱ ሲመጡ በደንብ ክትትል እያደረኩኝ ስመጣ ለሌላ ህክምና በተደጋጋሚ ወደሌላ ቦታ ሲሄድ ሪፈር ተደርጌ ነው የተገኘው ችግሩ። ከስድስት ወር ጀምሮ እስከ 2 አመት ከ8 ወር አካባቢ እንደዛ ክትትል ላይ ነበርኩ። ከዛ በኋላ ነው እድሉን አግኝቼ ወደ ውጭ ሀገር ሄጄ ቀዶ ህክምና ይሰራል። አሁን ይሄ ሳይገነባ በፊት ነው የኔ የነበረው ዘውዲት ሆስፒታል ላይ ይሰራ ነበረ። ያን ጊዜ ነው እንግዲህ ኦልሞስት ወደ 19 አመት አካባቢ እንደዚህ ይሆናል።
በምን መልኩ ነው እዚህ የተቀላቀልሽው?
ለመግባት የቻልኩትኝ ወደዚህ ያው ትንሽ ተፍ ነው። አንደኛ ማለት ኦልሬዲ ስፔሻልቲ ነው እንደ ጁኒየር ነርስ የሚገባበት አይነት እንትን አይነት አይደለም። ገብቷል። የተወሰነ ልምድ ይፈልጋል። ከዛ ደግሞ የተማረም ደግሞ ስፔሻሊቲ አላቸው በነርሲንግም ቢሆን አላቸው። ካርዲያክ ነርስ የሚባሉ አሉ፣ ካርዲዮቶራሲክ ነርሶች የሚባሉ አሉ፣ የልብና የሳምባን ጨምሮ የሚሰሩ እነሱ ሙያተኞች የሚሰሩበት አይነት ሴታፕ ነው። ግን ያው እንደነገርኩ በጣም ቆይቷል፣ ፎሎ አፕ ላይም ቆይቻለሁ። እና ሁልጊዜ ስመጣ እዚህ የማየውም ነገር አንደኛ ኢንትረስትም ነበረኝ ለዚህ ለሳይንሱ። የተማርኩትም ያው ጤና ላይ እንድገባ ቤተሰብ ብዙ አይፈልግም ነበረ ከነበረውም አንጻር ጭንቅላት ይጎዳል በሚል ትንሽ ሴንስቲቭም ነበርኩኝ በደንብ አሁን ገብቼበት እስከምለምደው ድረስ ማለት ነው። እና አይቻልም ብሎ ይከለክሉኝ ነበርና ያልኳቸው አሳከመችኝ ነርስ ያልኩ እሷ ነች። ገፍታ ነው ብትማር ምንም ችግር የለውም እንደውም ትረዳለች፣ ኢንስፓየር ታደርጋለች፣ ሌሎችን ታክመው ድነው እንደዚህ መሆን ይችላሉ የሚለውን ነገር በደንብ አስምራ ለቤተሰብ አስረድታ እንድማር አደረገችኝ። ከዛ በኋላ እዚህ ስከታተል ያው በነበረኝም ፐርፎርማንስ እዚህም ስመጣ ብዙ ነገሮችን እጠይቃለሁ። ኢቨን አካዳሚካሊ ራሱ ያግዙሃል ሐኪሞቹም ነርሶቹም ምትል በክትትል ሰዓት እንደዛ በጣም ይተባበሩኝ ነበርና እንደጨረስኩኝ ሲሰሙ ለምን ልጅ አትጀምሪ? አንደኛ አንቺም እዚህ ቤት መኖርሽ በራሱ ሲያዩሽ ህፃናቶቹም ለህፃናት ብቻ አይደለም ለአዋቂም ህክምና ይሰጣል ብያቸዋለሁ። ያው ለነሱም ያለው እንደ ተስፋም ነገር ነው እና ያ በጣም ጥሩ ቻንስ ነው እዚህ ብትጀምሪ ይሻላል ማለት ጀመርኩኝ። አሁን ውስጥ ወደ 8 ወር አካባቢ እንደዛ ሊሆን ነው።
የስራ ድርሻሽ ምንድን ነው?
በሁሉም አስፈላጊ በሆነበት ቦታ እገባለሁ። ለዚህ ስፔሲፊክ ተብሎ እንትን የሚል ነገር የለውም። ከዛ ውጭ ግን ኖርማሊ አሁን መጀመሪያ ስገባ ጀምሮ እየሰራ ያለውን ከሆነ ሮታሪ ክለብ ከኢትዮጵያ አየር መንገድ ጋር በመተባበር ለተወሰኑ ህጻናት የጉዞና የቀዶ ህክምና ወጪያቸውን ሸፍኖ ህክምና እንዲያገኙ ያመቻቸላቸዋል። እነሱም ስክሪኒንግ ያው በጣም ብዙ ዌይቲንግ ሊስት ላይ ብዙ ህሙማን አሉ ብያለሁኝ። እነዛ ህጻናት እየጠበቁ ያሉ ዌይቲንግ ሊስት ላይ ያሉ ህጻናት አሉ። ከእነሱ ውስጥ ሴሌክት የሚደረጉበት ክራይቴሪያ አለ እና የቀዶ ህክምና ነው የሚሰሩት። እዛ ዲል ያደረጉት ሆስፒታሎች የሚሰሩት አይነት ስፔሲፊክ ኬዝ ይኖራል። እነሱ ሚት ያደርጋሉ ወይ አያደርጉም ወይ የሚለውን ነገር ከዛ ደግሞ ቪዛ ፕሮሰሲንግ ሊሆን ይችላል ወይም ደግሞ ኢንቨስቲጌሽን ከዚህ የሚያስፈልጋቸው መሟላት ያለበት ነገር አለ። ልባቸውን ሊታከሙ መሄዳቸውን ብቻ አይደለም የምታየው ተጓዳኝ ህመሞች ካሉ ወይም ደግሞ አብኖርማል ነገሮች ካሉ መስተካከል ያለባቸው ልክ የታይሮይድ ኢንዶክራይን ችግርም ያለባቸው ሊኖር ይችላል። የነሱ ነገር ህክምና ስለተከታተሉ ማስፈጸም።
አድማጮቻችን እንዲሁም ተመልካቾቻችን ከአክሊለ ጋር ያደረግነው ሙሉ ቆይታ በዌብሳይታችን እንዲሁም ደግሞ በማህበራዊ ገጾቻችን ላይ ይጋራል። በዚያ እንድትመለከቱት እንጋብዛለን። አብራችሁን ስለነበራችሁ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቴክኒክ ምህንድስናው ኤልያስ አስማረ አብረናችሁ ነበር። መልካም ምሽት ይሁንላችሁ።